ባለፈው ሳምንት ለሁለት እሁዶች በተከታታይ እንማራለን ያልኳችሁ የትምህርት ርዕስ ነበር። እሱም አገልግሎትን በተመለከተ ይሁን መነሻ የሆነ ነገር ምንድን ነው? በማህበራዊ አገልግሎት ኮሚቴ ብዙ ሰዎች ተመልምለው በህዝባችን ውስጥ ያለውን ችግር በመቅረፍ ወይም አገልግሎቱን በመካፈል ከአስተዳደር ቦርዱ ሌላ በአገልግሎት ኮሚቴ በማህበራዊ አገልግሎት ኮሚቴ ስር ሆነው እንዲያገለግሉ ብዙ ሰዎች ተመልምለዋል። ባለፈው በተከታታይ ስናስተዋውቅ ቆይተናል እና ማህበራዊ አገልግሎት ኮሚቴው ጠይቆኝ የነበረው ለእነዚህ ትምህርት ያስፈልጋል ነው። ለሁለት ጊዜ ያክል ለእነሱ ትምህርት ሰጥቻለሁ። ግን የበለጠ አሁን ደግሞ እነሱ ከመካከላቸው የተመረጠው ህዝብም ራሱ በአንድነት ስለ አገልግሎት መማር መቻል አለበት፣ ማወቅ አለበት። አገልግሎትን ከምን አንጻር ነው የምናገለው? ምናልባት በስራችን ላይ ሰክሰስፉል የማንሆነው ወይም አንዳችን ለአንዳችን ቦታ የሌለን ምናልባት ቤተክርስቲያንን በዓለሙ አይን ስለምናያት፣ ቤተክርስቲያንን በድርጅት መልክ ስለምናያት፣ ቤተክርስቲያንን በሌላ ሌላ መድረኮች መልክ ስለምናያት ይሁን ያ እንዳይሆን አገልግሎትን እንማር በማለት ነበር ለሁለት እሁዶች እንማማራለን ያልኳቸው። ሁላችሁም ታስታውሳላችሁ አይደለም? ስለዚህ ዛሬ እንጀምራለን። በሚቀጥለው እንደ እግዚአብሔር ፈቃድ እንፈጽማለን። ትምህርቱ በጠቅላላ ስለተመረጡ ሰዎች ብቻ ሳይሆን ማንኛውንም ክርስቲያን ህይወቱን የሚዳስስ ነው የሚሆነው። እያንዳንዳችን ከእግዚአብሔር አደራ ተቀባዮች ነን። ደግሞ ከእያንዳንዳችን ከእኛ ፍሬ የሚፈለግብን አገልግሎት ምንድን ነው? እኔ እንዳገለግል አምላኬ ጠርቶኛል ወይ? ተመርጫለሁ ወይ? አገልግሎቴስ ምንድን ነው? እንዴትስ እያገለገልኩ ነው? ልምዴን ነው ለቤተ ክርስቲያን የማካፍላት? ቤተ ክርስቲያን በምትፈልገው መስክ ነው እያገለገልኳት ያለው? እያገለገለ ያለው እንደገና ወደ መድረኩ ያልመጣው በኋላ ያለውን ሁሉንም የሚዳስስ ትምህርት ስለሆነ ወገኖቼ የጠራን አድኖን ወደ ወይኑ ስራ ቦታ ያመጣል ወይን ወደ ሆነችው ቤተክርስቲያን መስክ የሰበስበን አምላካችን ዓላማ አለውና እያንዳንዳችን ይህን ጥያቄ በመጠየቅ እንድንማማር ነው። እግዚአብሔር ያስተምረን ዘንድ ቅዱስ ፈቃዱ ይሁንልን። የትምህርት ርዕስ የሚሆነው አገልግሎትህን ፈጽም የሚል ነው። አገልግሎትህን ፈጽም። ይህ ቃል የሚገኘው በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ላይ ነው። ቃሉን የተናገረው ታላቁ ሐዋርያ ቅዱስ ጳውሎስ። ይህ ቃል ለጊዜው የተነገረው ደግሞ ለደቀ መዝሙሩ ወይንም ለተማሪው ለጢሞቴዎስ ነው። ዛሬ ግን ለጢሞቴዎስ የተነገረው ለዕብራውያን የተጻፈው ለቆሮንቶስ ክርስቲያኖች የተጻፈው ለፊልጵስዩስ ለቆላሲስ ለተሰሎንቄ ክርስቲያኖች የተጻፈው በሙሉ ለማን ነው? ለእኔና ለእናንተ። ዛሬ ቤተ ክርስቲያን የምትናገረው እኛን ነው። ስለዚህ አገልግሎትህን ፈጽም። ይህ ቃል ብዙ ጥያቄዎችን በአእምሯችን ሊያስነሳ ይችላል ወይንም ብዙ ነገሮችን ሊያሳስበን ይችላል። አገልግሎትን ፈጽም ሲለን አንድ፣ እያንዳንዳችን አገልግሎት እንዳለን የሚያረጋግጥልን ቃል ነው። ሁለት፣ ምናልባት ጀምረን በመንገድ ላይ ያለን ሰዎች ስላለን ፈጽሙት የሚለውን መልእክት ያስተላልፋል። አገልግሎትን ፈጽም የሚለው ደግሞ አገልግሎታችንን መለስ ብለን እንድናይ ያሳስበናል። ሌላው ደግሞ ምናልባት እኛ ዝም ብለን በመመላለስ ብቻ ያለን ሰዎች አገልግሎት እንደሌለን ያሰብን ሰዎች የተወሰኑ ሰዎች ብቻ ማገልገል እንዳለባቸው የምንረዳ ሰዎች እንዳለን ቃሉ እያንዳንድህ አገልግሎት አለ። ያን አገልግሎትህን ምን በል? ሁላችሁም አገልግሎትህን ፈጽም ነው። ወገኖቼ እያንዳንዳችን ከመንፈስ ቅዱስ አብራ ከማኅፀነ ዮርዳኖስ የተወለድን በሙሉ በአምላካችን በእግዚአብሔር ፊት በቅድስት ቤተ ክርስቲያን በመንግስቱ እያንዳንዳችን አገልግሎት አለ። ያገልግሎቱ አይነትና ሁኔታው ግን የተለያየ ሊሆን ይችላል። አንደኛ ቆሮንቶስ 12 ላይ እንደተገለጠው እያንዳንዱ ስጦታው የተለየ ሊሆን ይችላል። በዛ ባለን ስጦታ በተጠራንበት መንገድ በተጠየቅንበት መንገድ ግን ሁላችን ምን አለብን? ያገልግሎት ኃላፊነት አለብን። ያገልግሎት ኃላፊነት አለብን። ስራ የመስራት ኃላፊነት አለብን። ፍሬ የማፍራት ኃላፊነት አለብን። ነገር ግን ማንም ሰው ይደክም ይሆናል፣ በብዙ ነገር ይጨነቅ ይሆናል። አምላኩን ለማስደሰት እንዴት እንደምናገለግል፣ አገልግሎት እንዴት እንደምንረዳ ጭምር እግዚአብሔር ደግሞ ይናገራል። እግዚአብሔር አንዳችንም ነገር ሳያሳየን ሳያስተምረን በደፈናው ያስቀመጠው ነገር የለም። አይምሯችን በብዙ ነገር ስለሚጨነቅ፣ አይምሯችን መልሶ ራሱን ጥያቄ ስለሚፈጥር፣ እግዚአብሔር የሚያሳየን ሌላ መንገድ ስለምንፈልግ፣ እግዚአብሔር ከየት ወዴት ከምን እንዴት ማገልገል እንዳለብን እያንዳንዷን ነገር በቅዱስ ቃሉ አስተምሮናል። ያንን እንዲገልጽልን ነው የምንማጸነው። የእሱ ቅዱስ ፈቃዱ ይሁንልን። አገልግሎትህን ፈጽም። የመጀመሪያው ነገር አገልግሎት የእግዚአብሔር ጥሪ ነው። ሰዎች ተነስተው ማገልገል አለብን ብለው ስለተነሱ አለ። ምክንያቱም ቤተክርስቲያን እንዳልኳችሁ ኮሚኒቲ ሴንተር አይደለችም። ቤተክርስቲያን ሶሻልም አይደለችም። ቤተክርስቲያን የተለያየ ድርጅትም አይደለችም። ብዙ ጊዜ ለቤተክርስቲያን ችግሯ ሰዎች በዛ መልክ ስለሚያዩዋት፣ ቤተክርስቲያን የእግዚአብሔር መንግስት ናት። ስለዚህ የእግዚአብሔር መንግስት ስለሆነ በመንግስቱ ውስጥ ልጆቹ እንዲሰሩ የፈቀደውና የጠራው ማን ነው? ሁላችሁ ተመልከቱ። ቤተክርስቲያን የእግዚአብሔር መንግስት ናት። በዛ በመንግስቱ ውስጥ እንዲሰሩ የፈቀደውና የጠራው እግዚአብሔር ነው። እግዚአብሔር ይህን ቃሉንም ደግሟል። ወገኖች ቤተክርስቲያን የእግዚአብሔር መንግስት ናት፣ ወይም የእግዚአብሔር እርሻ ናት። እርሻ ይላታል፣ የወይኑ ስፍራ፣ የወይኑ ስራ፣ አጸደ ወይኑ ለክርስቶስ ይላታል። በዛ ስራ ላይ እንዲሰሩ ሰዎች ሰርተው ፍሬ እንዲያፈሩና እንዲባረኩ የጠራውና የፈቀደው ማን ነው? ሁላችሁ መልሱልኝ። እግዚአብሔር ነው። አንድ ጥቅስ ከብሉይ ኪዳን ከዘጸአት 7:16 ላይ የምናገኘው አለ። ምን ይላል? የዕብራውያን አምላክ እግዚአብሔር በምድረ በዳ እንዲያገለግሉኝ ሕዝቤን ልቀቅ ብሎ ወደ አንተ ላከኝ ይላል። ተናጋሪው ነቢዩ ሙሴ ነው። የዕብራውያን አምላክ በምድረ በዳ ያገለግሉኝ ዘንድ ሕዝቤን ልቀቅ ብሎ ላከኝ ብሎ የሚናገረው ለማን ነው? ለፈርዖን ነው። ይህ ቃል ዘጸአት 7:8-9 ላይ ወደ አራት ጊዜያት በላይ በተደጋጋሚ የተነገረ ቃል ነው። የእግዚአብሔር ጥሪ ነው። ያንን ህዝብ ከግብፅ ባርነት እግዚአብሔር እየጠራ፣ ያንን ህዝብ ከዛ እስራት ለመፍታት እግዚአብሔር እየተጣራ፣ ምስኪኑን ሙሴ በነፍሰ ገዳይነት የሚፈለገውን ሙሴ ሸሽቶ በሲና በረሃ የተደበቀውን ሙሴን ጠርቶ ሰው አድርጎ ኃይልን ሞልቶት ጸጋውን አጎናጽፎት ወደ ግብፅ ሲልክ እግዚአብሔር እየተጣራ ነበረ። ጥሪው ምንድን ነው? ህዝቤን ልቀቅ። ለምን? ምን ይለይ ዘንድ? እንዲያገለግለኝ፣ በምድረ በዳ እንዲያገለግለኝ። በግብፅ ህይወት ውስጥ አየለም፣ በምድረ በዳ እንዲያገለግለኝ። አስተውሉ፣ በግብፅ ባርነት ህይወት ውስጥ አይደለም፣ በጣዖቱ መንደር አይደለም፣ በተንኮልና በክፋት በተሞላበትም ህይወት አይደለም። ህዝቤ ከዛ መፈታት አለበት። ህዝቤ ከዛ መለቀቅ አለበት። ህዝቤ ከዛ ነፃ መውጣት አለበት። ለምን? እንዲያገለግለኝ። አገልግሎት የእግዚአብሔር ጥሪ ነው። ከዛ ጀምሮ እግዚአብሔር በዘመናት አባቶቻችንን ነቢያትን፣ ካህናትን፣ ነገስታትን፣ ሌሎችንም ቅዱሳት ሲያስነሳ እየተጣራ ነበር። አላማው እንዲያገለግሉት። እየተግባባን ነው ወገኖች? እኔ እናንተን የጠራን እግዚአብሔር ነው። በሰው ጥሪ መተን ከሆነ በጣም ተሳስተናል። ወይንም ደግሞ በሰው ላይ ሆኖ እግዚአብሔር ጠርቶን በሰው እንደሆነ አስበን ከሆነ በጣም ተሳስተናል። የጠራን እግዚአብሔር ነው።
እግዚአብሔር ሲጠራን በዚህ ጥሪ ውስጥ የምንመለከተው ነገር እግዚአብሔር ለእያንዳንዳችን ዓላማ እንዳለው ደግሞ እናያለን። እግዚአብሔር ለእያንዳንዳችን ዓላማ ያለው መሆኑን እያየን ደግሞ ለካ ለማገልገል እሱ በሚፈልግበት ስፍራ መሆንም ግድ ነው። ለካ እግዚአብሔርን ለማገልገል እሱ ሄድ ወደሚለን መሄድ ደግሞ ያስፈልጋል። በግብጽ ምድር እንዲያመልኩት አፈለገ። የት እንዲያመልኩት ፈለገ? ከግብጽ ወጥተው በመድረ በዳ እንዲያመልኩት ፈለገ እግዚአብሔር። አንዳንዶቻችን ምን አለ በተለይ በዚህ በኖርዝ አሜሪካ ቤተክርስቲያን ለምን ያስፈልጋል? ጥሩ ነገር ከሰራ ከመጸወትክ ካበላ ካጠጣ ካለበስ በቃ ሰዎችን ከረዳ ያው እኮ ነው የሚል ፍልስፍና አለ። እናንሳስ ያንን ማድረግ ይቻላል። ቤታችን ያ ቤተ ክርስቲያንን አይወክልም። የማይወክልበት ምክንያት እግዚአብሔርን የምናገለግለው እሱ በፈለገው ስፍራ ላይ ነው። እየተግባባን ነው? እግዚአብሔርን የምናገለግለው እሱ በፈለገው ስፍራ ላይ ነው። ያቺ ምድረ በዳ የዛሬዋ ቅድስት ቤተ ክርስቲያን ከዓለሙ ተለይታ የወጣች መስቀሉን አንግባ እኔ የሞተልኝ ክርስቶስ ተከታይ ነኝ ብላ ለብቻዋ ተነጥላ የወጣች ምድረ በዳዋ ያቺ ደብረሲና የዛሬዋ እኔና እናንተ የተሰበሰብንባት ቤተክርስቲያን ናት። እግዚአብሔር ከዛው ሕይወት ውስጥ ወጥተን እንድናገለግል ይፈልጋል። ምክንያቱም በግብጽ ምድር እንዲያገለግሉት ቢያደርግ ኖሮ አምልኮቱ ንጹህ አይሆንም፣ አምልኮቱ የተጣራ አይሆንም። እንኳን በምድረ ግብጽ ቀርቶ የምድረ ግብጽን ሕይወት ወጥተውም ይዘው ወጥተውም አስቸግረውታል። በምድረ በዳ ያ ህዝብ አስቸግሮታል። ያ ህዝብ በምድረ በዳ እግዚአብሔርን አምቶታል፣ ስርዓቱንም ጥሏል፣ ሞቱም ተፈርዶበት በምድረ በዳ ቀርቷል። ስለዚህ እግዚአብሔር ያንን ህዝብ እንደጠራ ሁሉ ዛሬን እኔና እናንተ እሱ በፈቀደበት ቦታ፣ እሱ በፈቀደበት መስመር፣ እሱ በፈቀደበት ሁኔታ እንድናገለግለው ጠርቶናል። ክብርና ምስጋና ለሱ ይግባል። አገልግሎት የእግዚአብሔር ምንድን ነው? ጥሪ ነው። ሁለት ቅድመ አገልግሎት ተፈላጊ መስፈርቶች አሉ። ቅድመ አገልግሎት ከአገልግሎት በፊት ሳናውቅ መተን ከሆነ አገልግሎት የሚጠይቃቸው መስፈርቶች አሉ። ቅድመ አገልግሎት ይህም ሌላው የቤተክርስቲያን ችግር የሚሆነው ምንድን ነው? ሰዎች በአጋጣሚ ቤተክርስቲያን ይመጡና ኃላፊነት ይቀበላሉ። ከዛ በኋላ ከቤተክርስቲያኑ ጋር ስለማይተዋወቁ ጡቷን ጠብተው ስላላደጉ ስርዓቷን ስላልተማሩ ቤተክርስቲያንን በራሳቸው መንገድ ይመሯታል። ያን ጊዜ ቤተክርስቲያን ላይ ችግር ይፈጠራል። ተመልከቱ፣ ቅድመ አገልግሎት አስፈላጊ ነገሮች አሉ። ቅድመ አገልግሎት አንድ ሰው ለማገልገል ራሱ መጀመሪያ መገልገል አለበት። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ሐዋርያትን መርጦ ከመላኩ በፊት ሐዋርያትን ምን አደረገ? ሶስት ዓመት ከሶስት ወር ትምህርቱ ብቻም በቂ አልነበረም። ካስተማራቸው በኋላ ምንድን ያላቸው? ሲያደርግ ምንድን ያላቸው? መንፈስ ቅዱስ ከላይ ኃይልን እስክትለብሱ የትም አትሄዱ። በኢየሩሳሌም አገልግሎቱ ይበላሻል። አያችሁ፣ እውቀት ብቻም አይደለም፣ መማር አለበት፣ በመንፈስ ቅዱስ መቀባት አለበት። ከዛ በኋላ በመንፈስ ቅዱስ ተቀብተው ከወጡ በኋላ ያሸነፋቸዋል ነበር። ወርቁ አላሸነፋቸውም። የዓለም ክብርና ገንዘብ አላሸነፋቸውም። ዓለም አላንበረከከቻቸውም። እስከ ምን ድረስ ታመኑ? እስከ ሞት ድረስ ታመኑ። ስጋቸውን ለስለት እስከ መስጠት ወደኋላ አላሉ። ወንጌልን መሰከሩ። ከነዛ መካከል ሐዋርያው ቅዱስ ጳውሎስ ምን ይላል? አንድ ስፍራ ላይ የሰጠኝን የአምላኬን የክርስቶስን ወንጌል ለመመስከር ነፍሴ እንኳን በውስጤ እንደማትከብር እቆጥራለሁኝ ይላል። ምን ማለት ነው? ነፍሴን እንኳን ባጣ በእኔ ዘንድ ያ እንደምንም እንደማይሆን እቆጥራለሁ። አገልግሎት ከዛ ይበልጣል። ለምን? ስለተቀባ፣ ኃይሉን ስለተጎናጸፈ የዓለሙ ነገር ሊያሸንፈው አልቻለም።
ወገኖቼ በዓለም ውስጥ እግዚአብሔርን ለማገልገል እግዚአብሔር መቀባት ደግሞ ያስፈልጋል። ስለዚህ ቅድመ አገልግሎት አንድ ሶስት ነገሮችን እነግራችኋለሁ። የመጀመሪያው መመረጥ ነው። ሁለት አንድ መመረጥ ነው። መመረጥ ነው ስላችሁ የግዴታ መመረጥ አለብኝ አልተመረጥኩም እንዳትሉ፣ እግዚአብሔር ከኛ በፊት የኛን ምርጫ አዘጋጅቶታል። የመጀመሪያው መመረጥ ሲሆን እንዲህ ይላል እግዚአብሔር፣ አሁንም ቃሌን በእውነት ብትሰሙ ክዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። ቃሌን ብትሰሙ ክዳኔን ብትጠብቁ አለ፣ ምድር ሁሉ የኔ ነው። እናንተ ከአሕዛብ መካከል ማለት እኔን ከማይከተሉ እግዚአብሔርን ከማያውቁት ሰዎች መካከል ምን ትሆኑልኛላችሁ አለ? የተመረጠ ርስት ትሆኑልኛላችሁ፣ የካህናት መንግስት፣ የተቀደሰም ህዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው። ለሳተሳ 9:5-6 ይህን ቃል ተመልከቱ። እግዚአብሔር ይህን ቃል ሲናገር ያንን በባርነት 430 ዓመታት ሲጨነቅ የነበረው ህዝብ ከባርነት ተፈቶ በሲና ተራራ እግዚአብሔር እየተገለጠ ለሙሴ በተነጋገረበት ሰዓት ነበር። መርጫችኋለሁ፣ ርስቴን ቡልቴ ናችሁ። እናንተ የካህናት መንግስት ማለት እዚህ ላይ ካህናት የሚለው ቃል ተክህን አገለገለ ለአገልግሎት የተጠራችሁ ለማገልገል የተመረጣችሁ ህዝቦች ናችሁ። ቅዱሱ እግዚአብሔር የጠራችሁ የተቀደሰ ህዝብ ናችሁ። በራሳችሁ ሳይሆን ቅዱሱ ስለጠራችሁ፣ የቅዱሱ ልጆች ስለሆናችሁ፣ የቅዱሱ ተከታዮች ስለሆናችሁ የተቀደሰ ህዝብ ናችሁ። ቅዱስ ጴጥሮስ ይህንን ቃል ይደግመውና በአንደኛ ጴጥሮስ ምዕራፍ 2:9 ላይ ይህንን ቃል ይደግምና ምን ይጨምራል? እናንተ ድሮ አልተመረጣችሁም ነበር ይላል፣ ወገንም አልነበራችሁም ይላል፣ አሁን ግን ተመረጣችሁ፣ አሁን ግን ወገን ሆናችሁ፣ አሁን ግን እናንተ እኮ ካህናት ናችሁ፣ እናንተ እኮ የተቀደሰ ህዝብ ናችሁ፣ እናንተ እኮ የተመረጠ ርስት ናችሁ ይላል። እግዚአብሔር እንድናገለግል ከተጣራን በኋላ ለአገልግሎቱ ደግሞ መረጠን። ለአገልግሎቱ ሲመርጠን አሁንም የእያንዳንዳችን ድርሻ እንደተጠበቀ ነው። ካህኑ ለክህነት አገልግሎት ተመርጧል። ንጉሱ ለማስተዳደር ተመርጧል። ሌዋውያኑ ለተራድኦ ተመርጠዋል። መዘምራኑ ለምስጋና ተመርጠዋል። ሌላው ህዝብም እንዲሁ በእያንዳንዱ የአገልግሎት ስፍራ ተመርጧል። የጸጋ ስጦታውና የተመረጠበት የአገልግሎት አይነቱ እንደተጠበቀ ሆኖ እግዚአብሔር እነዚህን ሁሉ ምን አድርጓል? መርጧል። እየተግባባን ነው። የመጀመሪያው መስፈርት መመረጥ ያስፈልጋል ስንል መመረጥን መቀበል ያስፈልጋል። መጠራታቸውን ተመልከቱ። መመረጥን መቀበል ማለት እግዚአብሔር ከመረጠኝና ከጠራኝ አሁንም እምሰራው እሱ በመረጠኝ ቦታ ላይ ነው። እሱ ባመለከተኝ ቦታ ላይ ነው። መራጩ እግዚአብሔር ከሆነ እንግዲያውስ ራሴ ካልመረጥኩኝ እማገለግለው እግዚአብሔርን ነው ማለት ነው። እግዚአብሔር የማገለግል ከሆነ ደግሞ እኔን ሳይሆን እሱን የሚያስደስተውን እሰራለሁ ማለት ነው። የእኔን ክብር ሳይሆን እሱ የሚከብርበትን እሰራለሁ ማለት ነው። የእሱ ክብሩ የሚገለጥበትን እሰራለሁ ማለት ነው። ክብሩ የሚገለጥበት እኔ ግን የምባረክበትን እሰራለሁ ማለት ነው። ክብሩ በሚገለጥበት ጊዜ ደግሞ እኔ መቀበል ያለብኝን ሁሉ መስዋዕት እንደ መክፈል እንዳለብኝ አምናለሁ ማለት ነው። እየተግባባን ነው ወገኖች? ቅድመ አገልግሎት እግዚአብሔር እንደመረጠን በወይኑ ስራ እያንዳንዳችን መስራት እንዳለብን ማበልና መቀበል ያስፈልጋል። ሁላችን ይህን ስለማናምን ከአገልግሎት የራቅን ነበር። ምክንያቱም እያንዳንዱ እግዚአብሔር እንደመረጠው ስላላስተዋለና ስላልተገነዘበ እንዳልተመረጠ ስለሚያይ በዳር የሚቆመው እጅግ ብዙ ነው። ወይም ደግሞ በአገልግሎት እንቅፋቶች የሚደነብር ወይም የሚሸሽ ብዙ ነው። ስለዚህ የመጀመሪያው ነገር እግዚአብሔር እንደመረጠን ምርጫው ከሱ ዘንድ እንደሆነ መቀበልና ማመን ያስፈልጋል። ሁለተኛው ፈቃደኝነት ነው። ፈቃደኝነት ያስፈልጋል። እግዚአብሔር መርጦናል ጠርቶናል በመናገለግለው አገልግሎት ፈቃደኝነት ከሆነ የእንደ ከሆነ አገልግሎቱ ሊሰራ አይችልም። ፈቃደኝነት ማለት ደስ ይያለን የምናገለግለው አገልግሎት ማለት ነው። ፈቃደኝነት ማለት ለእግዚአብሔር ክብር ሆኖ ለበረከት ነው ብለን የምንሰራው አገልግሎት ማለት ነው። ፈቃደኝነት ማለት ጉድ ያለው ማለት ነው። ፈቃደኝነት ማለት ከፊታችን ጎል አለን ወይንም አላማ አለን። ምክንያቱም እግዚአብሔርን ስራ ነው የምንሰራው የምንባረክበት ስራ ነው ብለን ስለምናምን በዛ መካከለ የሚመጡትን ነገሮች ሁሉ እየመከተንና እየቻልን እየተቀበልን እናልፋለን ማለት ነው። ፈቃደኝነት የሌለው ክርስቲያን እግዚአብሔርን ለማገልገል አይችልም። ፈቃደኝነትን የማይቀበል ክርስቲያን በሰው ግፊት የሚያገለግል ክርስቲያን አገልግሎቱን ሊሰምር አይችልም። ወገኖቼ በየትኛውም የአገልግሎት ድርሻና ስፍራ ያለን ሰዎች መጀመሪያ በእግዚአብሔር መመረጣችን እንመን፣ ከዛ ቀጥሎ ግን በፈቃደኝነት እንደምንሰራ ራሳችን እናስተውል። ሐዋርያው እንደዚህ ይላል የሮሜ መልእክት ምዕራፍ 12 ቁጥር 1 እና 2 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራህይ ለምናችኋለሁ ይላል። አስተውሉ። ሰውነታችሁን እግዚአብሔርን ደስ የሚያሰኝና ቅዱስ መስዋዕት ያው መስዋዕት አድርጋችሁ ታቀርቡ ዘንድ እለምናችኋለሁ ካለ በኋላ እርሱም ለአይምሮ የሚመች አገልግሎታችሁ ይላል። የተቀደሰው መስዋዕት የተባለው ያው መስዋዕት የተባለው ሰውነታችሁ የተባለው ለካ ለአይምሮ የሚመች አገልግሎት ነው አለ። ለአይምሮ የሚመች አገልግሎት ምን ማለት ነው? ለአይምሮ የሚመች አገልግሎት ማለት የመጀመሪያ ወገኖቼ እግዚአብሔር በስራችን እንደምደሰት የምናውቀው አይምሮአችን ወይ ህሊናችን ሲነግረን ነው። የመጀመሪያው ነገር ህሊና ማይጸጸትበት ህሊናችን ራሱ የሚረካበት ስራ ማለት ነው፣ አገልግሎት ማለት ነው። ለአይምሮ የሚመች ሰዎች የሚድኑበት ሳይሆን የሚድኑበት እንጂ የሚወድቁበት እንዳይሆን፣ ሰዎች የሚመጡበት ነው እንጂ የሚወድቁበት እንዳይሆን፣ ሰዎች የሚሰበሰቡበት ነው እንጂ የሚበተኑበት እንዳይሆን፣ እግዚአብሔር የሚከብርበት እንጂ የእግዚአብሔር ስም የሚሰደብበት እንዳይሆን ለአይምሮ የሚመች አገልግሎት ያስፈልጋል። ለዚህ እባካችሁ በእግዚአብሔር ራእይ እለምናችኋለሁ ነው የሚለው ሐዋርያው። እባካችሁ እለምናችኋለሁ አገልግሎታችሁ ያውም ለአይምሮ የሚመች እንደ ቅዱስ ቁርባን እንደ ሕያው መስዋዕት አድርጋችሁ እንድታቀርቡ። ለአይምሮ የሚመቸውን አገልግሎት እግዚአብሔር ይፈልጋል። ያንዳንዱ አገልግሎት መስዋዕት እንደሆነ እናስተውላለን ወገኖቼ። የምንዘምረው መዝሙር እኮ መስዋዕት ነው። ለአይምሮ የሚመቸው ከቀረበ መስዋዕት ነው፣ መስዋዕት ነው። በጉልበት የምናገለግለው አገልግሎት የተቀደሰ መስዋዕት ነው። በገንዘብ የምናገለግለው አገልግሎት የተቀደሰ መስዋዕት ነው። በእውቀት የምናገለግለው አገልግሎት የተቀደሰ መስዋዕት ነው። ጊዜን በመስጠት የምናገለግለው አገልግሎት የተቀደሰ መስዋዕት ነው። ድሆችን በመርዳት የምናገለግለው አገልግሎት የተቀደሰ መስዋዕት ነው። ያለንን ለሌሎች የምናካፍል ያም የተቀደሰ መስዋዕት ነው። ለአይምሮ የሚመች አገልግሎት ነው አለ። ይህም የእግዚአብሔር ፈቃድ መሆኑን ሲነግርም ደግሞ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ። ምክንያቱም አገልግሎት የማን ጥሪ ነው ብለናል ወገኖች? እግዚአብሔር ጥሪ ነው ብለናል። አሁን ለአይምሮ የሚመች አገልግሎት ደግሞ የእግዚአብሔር ፈቃድ ነው አለ። የእግዚአብሔር ፈቃድ ደግሞ ሶስት ነገሮች ናቸው አለ። በእግዚአብሔር ፈቃዱ ሶስት ነገሮች አሉ ይለናል ሐዋርያው ጳውሎስ። ያንን ደግሞ ፈትናችሁ ማወቅ አለባችሁ ይለናል። ፈትናችሁ ማወቅ አለባችሁ ማለት ለይታችሁ ማወቅ አለባችሁ፣ መረዳት አለባችሁ። የእግዚአብሔር ፈቃድ አንድ በጎነት፣ ሁለት ፍጹምነት ሶስት ደስታ ነው። እነዚህ ሶስት ነገሮች በእግዚአብሔር ፈቃድ ውስጥ አሉ። እነዚህን ታውቁ ዘንድ ደግሞ የግድ ያስፈልጋችኋል ይላል። ምክንያቱም የእግዚአብሔር ፈቃድ እኔና እናንተን ለማሳዘን የጠራን ሳይሆን ለማስደሰት ነው። ክብርና ምስጋና ለሱ ይግባው። የእግዚአብሔር ፈቃድ ለደስታ ነው፣ በዚህ ምድርም ይሁን ለዘላለሙም ደስታ። የእግዚአብሔር ፈቃድ ለፍጹምነት እንጂ ለጊዜያዊነት አልጠራንም። የእግዚአብሔር ፈቃድ ለዛሬ ለምታልፈው ዓለም፣ ለሚቀረው ለጊዜው ዓለም፣ ለሚጠፋው ክብር፣ ለሚያልፈው ነገር አይደለም። ለዚች ድንኳን ለሆነችው ህይወት አይደለም። ነገ ለምትጠፋው ህይወት አይደለም። እግዚአብሔር ለፍጹምነት ለዘላለም ጠርቶናል። ለዘላለም አገልግሎትም መርጦናል። የእግዚአብሔር ፈቃድ ለፍጹምነት ነው። የእግዚአብሔር ፈቃድ ለበጎነት ነው፣ ለጥፋት አይደለም። አንዳችን ለአንዳችን የምናደርገው ርኅራኄ ነው። የእግዚአብሔር ፈቃድ አንዳችን ለአንዳችን የምናደርገው ቸርነት ነው። ፈቃዱ በጎነት፣ ደስታና ፍጹምነት ነዋል። ይሄንን ግን በአገልግሎታችሁ ፈትናችሁ ታውቁ ዘንድ ምን መሆን አለባችሁ አለ? በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። በልባችሁ መታደስ ተለወጡ። ልብን የሚያድስ ምንድን ነው ወገኖች? በልብ መታደስ ማለት ምን ማለት ነው? ምንድን ነው የሚያድሰን? እግዚአብሔር ይባርካችሁ። አሁን ቃሉ ያድሳል እኮ እንደ ጭንጫው መሬት ልባችን አቅሎት ካልመለሰው በስተቀር አሁን ቃሉ ያድሳል። እየታደስን ነው? እየተለወጥን ነው? ወይንስ የምንሰማው ቃል ለጊዜው በራሳችን ላይ እንደ ውሃ አልፎ ስንወጣ ደግሞ ያው የጠጠረው ልብ፣ ያው የሚያምፀው ልብ፣ ያው በክፋት በተንኮል የተሞላ ልብ ይዘን ከሄድ መምጣቱም መመላለሱም ዋጋ የሌለውን እንዳይሆን ያስፈራል። በልባችሁ መታደስ ተለወጡ። የእግዚአብሔር ቃል ያድሳል። የእግዚአብሔር ቃል ሲያድስ ትዝ ይላችኋል፣ የመጥምቁ ዮሐንስ ሰዎች ስብከቱን ሲሰሙ ወንድሞች ሆይ ምን እናድርግ ምን እናድርግ? ምክንያቱም ቃሉ ገባና ልባቸውን ሲነካ ልባቸው ሲነካ እጃቸውን ሰጡ። አዎ አሁን አውቀናል፣ ምን እናድርግ? ለእያንዳንዳቸው የሚገባቸውን መልስ ሲሰጣቸው ያን ሲፈጽሙ ልብ ያን ጊዜ ታደሰ። በጸሎታችን ውስጥ ብዙ ጊዜ አቃሉ ብዙ ጊዜ ስጠን የምንለው እንደሚበዛ የታወቀ ነው። ወይንም ደግሞ ችግራችን የምናቀርበው የታወቀ ነው በብዛት ጸሎታችን ውስጥ። ነገር ግን ልቤን አድስልኝ ብለን የምንጸልይ ስንቶቻችን ነው? አንዱ ከኔ ጀምሮ ብዙ የምንጠይቀው አይመስለኝም። ይህንን አይደለም ወገኖች፣ ግን የመጀመሪያ ይሄ ነው የሚያስፈልገው። ልገራቸው ልቤን አዲስ እንድንበለው። ልብ ከታደሰ ልብ ንጹህ ነገር ነው የሚያወጣው፣ ንጹህ ነገር ነው የሚያስበው። ፖዚቲቭ ፖዚቲቭ ተደማምሮ ሲመጥ ብራ ከምትጠይቅ መልካምን ሊያወጣ የሚችለውን ልብ ጠይቅ። እግዚአብሔር ልቤን አዲስ ልኝ ነው። ለዚህ ነው ሰለሞን የተመሰገነው እንዳንተ የለም የተባለበት ምን እንደሆነ ታውቃላችሁ? ማስተዋልን ስጠኝ ብሎ እኮ ስለለመነ ነው፣ ስለጸለየ ነው። ማንም ያልጠየቅኩን ነገር ጠይቀሃል አለው። አንተ ግን አስቀድመ ማስተዋልን ስለጠየቅ ምን እሰጥሃለሁ አለው እግዚአብሔር። ጥበቡን ሁሉ እሰጥሃለሁ አለ። ከምችለው በላይ አሸከመው እግዚአብሔር። ምክንያቱም ማስተዋል የዛ ነገር ሁሉ ምንጭ ነው ትላል። ልብ ነገር ሁሉ ምንጭ ነው። ልዬ ሆይ ልብህን ስጠኝ። ልብ ከታደሰ ሁሉ ነገር ይስተካከላል። በኃጢአት ወድቀው ላሉት ሁሉ ራሱ ምሳሌ አድርጎ ያቀረበው ቅዱስ ዳዊትም ልበ ንጹሐ ፍጥር ሊተርጅ ነው። ንጹሑን ልብ ትግድፈንም ቅድመ ገጽ ከፊት አትጣለኛ። ከዛ በኋላ ነጽ አለው እንደ በረዶ ነጭ ሆናለው አለ። ነገሩ ያለው ልብ ላይ ነው። ስለዚህ በልባቸው መታደስ ተለወጡ። ዓለምን አትምሰሉ። ለምን? የእግዚአብሔርን ፈቃድ ለማወቅ በጎ ፍጹም ደስታ የሆነ ከዚያ የለዓይኑ የሚመቻችሁን አገልግሎት ለማቅረቡ። እንግዲህ ራሳችን በአገልግሎት መስክ ተሰማርተን ያለን በብዙ ነገር የቆሳሰል በብዙ ነገር ያዘን በብዙ ነገር ከሰዎችም የተጣላን የተቋረፍን ልንኖር እንችላለን።
አገልግሎት እነዛን ነገሮች ሁሉ ሊያመጣ ይችላል። መስፈርቶቹ ግን እግዚአብሔርን መምረጥን ማመን ያስፈልጋል። ከዛ በኋላ ፈቃደኝነትን ይህን ሁሉ አውቆ መግባት ያስፈልጋል። አገልጋይ እንደ ልብ የሚናደፍ ሳይሆን እንደ ሰንበሌ ዘንበል ብሎ የሚያሳልፍና በፈቃደኝነት ያንን የሚቀበልና በእግዚአብሔር ቸርነት ጸንቶ የሚቆም ነው። ሶስተኛው የአገልግሎት ድርሻ መረዳት ነው። የአገልግሎት ድርሻን መረዳት ነው ሶስተኛው። ይህም ሌላው ችግራችን ነው። እነዚህ ዋና ዋና ነገሮች ናቸው አገልግሎት ከዚህ በላይ ያሉት መስፈርቶቹ። ነገር ግን እየተማማርን ያለ ነው ለተለየ በስልጣነ ክህነት ላሉት ወይንም በሌላ ለማይረግ ላሉት ሳይሆን ጠቅላላ ህዝቡ ሁሉ የሚወክለውን አገልግሎት ነው እየተማማርን ያለ ነው። ስለዚህ ሶስተኛው የአገልግሎት ድርሻ መረዳት ነው። ይህንንም እግዚአብሔር ያስተምራል። እግዚአብሔር ሲመርጠን ሲጠራን ፈቃደኝነትን ሲጠይቀን ሲያስተማረን ድርሻችንን አውቀን እንድንሰራ ነው። በተለይ በብሉይ ኪዳን ውስጥ በብዙ ቦታ ላይ እግዚአብሔር ሰዎችን የቀጣበት ቦታ አለ። እግዚአብሔር ሰዎች ላይ ሞትን የፈቀደበት ቦታ አለ። እነዚህ ምክንያቶች ሰዎች ድርሻቸውን ስለማያውቁ ካለ ድርሻቸው ለማገልገል ሲነሱ አገልግሎቱ ስለሚበላሽ እግዚአብሔር ደግሞ ሲቀጣ አይተናል በብሉይ ኪዳን ውስጥ። ለማንኛውም አንድ ምሳሌ እንመልከት። የአገልግሎት ድርሻን ስለመረዳት ኦሪት ዘጸአት ምዕራፍ 18 ከቁጥር 13 ከ23 ያለን በጣም ረዥም ንባብ ባጭሩ እንመልከተው። የሙሴን አማት አለው ይላል፣ አንተ የምታደርገው ይህ ነገር መልካም አይደለም፣ ይህ ነገር ይከብድብሃልና አንተ ከአንተም ጋር ያለው ህዝብ ትደክማላችሁ፣ አንተ ብቻህን ልታደርገው አትችልም ይላሉ። ከኋላ ያለው ነገር ባጭሩ በምድያም ምድር ደርሶ ሙሴ ሚዲያማዊው ዮቶር አማቹ ነው። ሚዲያማዊው ዮቶር የሙሴ አማት ሲያየው ሙሴ ያሉን ሰብስቦ ሲፈርድ ለዛ ሲናገር ያንን እንትስ ቁጭ ብሎ ቀኑን ሁሉ ዋለ። ምክንያቱም ሙሴ እንደ መስፍን እንደ ንጉሥ ሆኖ ነው ህዝቡን የሚመራው፣ አሮን እንደ ካህን ሆኖ ነው የሚመራው። አሁን ሙሴ ብቻውን ሲያደርግ አየና አማቹ የለም ይህ ነገር ይከብድሃል አለ። ብቻህን ልታደርገው አትችልም ማለት ምን ማለት ነው? ለሌሎች ስራ ማካፈል አለብህ ማለት ነው። ለወገር ብቻህን ልታደርገው አትችልም ማለት ነው። አሁንም እመክርሃለሁ፣ ቃሌን ስማ፣ እግዚአብሔርም ከአንተ ጋር ይሆናል። አንተ በእግዚአብሔር ፊት ለህዝቡ ሁን። ተመልከው፣ በእግዚአብሔር ፊት ለህዝቡ ሁን፣ ነገራቸውንም ወደ እግዚአብሔር አድርስ፣ ስርዓቱንም ህጉንም አስተምራቸው፣ የሚሄዱበትን መንገድ የሚያደርጉትን ስራ ሁሉ አሳያቸው። የእሱ ድርሻ ነው ይሄ። ተመልከቱ፣ ዮቶር ከራሱ አይደለም። ዮቶርን ደግሞ ወደ ሙሴ የሚልከው ማነው? ግን አይደንቃችሁም? እዚህ ላይ 500 ቃላትን ከእግዚአብሔር ጋር የተነጋገረ ሙሴ በሲና ተራራ ላይ 40 ቀንና 40 ሌሊት የተነጋገረ ሁሉ የተቀበለ ሙሴ አሁን አንድ ከምዕመን ውስጥ መጥቶ ይህን ሲነግረው ምን ይባላል? ምንድነው የምንማረው ከዚህ? እግዚአብሔር ሰዎችን አንድ በተለያየ መልክ እንደሚያስተምር፣ ስህተቶችን በተለያየ መንገድ እንደሚያረግም ተመልከቱ። ሙሴ ዘራ መካቢ አላለ። እንዴት አንተ ብሎ ደግሞ መካቢ፣ አንተ ብሎ ደግሞ ነጋሪ ምንድን ነው? እኔ ከእግዚአብሔር ተቀብያለሁ ወግድ አላለው። ሰማ። ዮቶርን የላከው እግዚአብሔር መሆኑን ሙሴ መንፈሳዊ ሰው ስለሆነ ተረድቷል፣ ተቀበለው። ዮቶር ይህ መልካም ነገር አይደለም፣ ብቻህን መድከም አትችልም፣ አንተ በህዝብ ሁሉ ፊት ነገራቸውን ወደ እግዚአብሔር አድርስ ማለት አማላቸው፣ በእግዚአብሔር ፊት ቁምላቸው፣ አስተምራቸው፣ መንገዱን ንገራቸው፣ መመሪያውን አውጣ። ከዛ በኋላ አንተም ከህዝቡ ሁሉ አዋቂዎችን እግዚአብሔርን የሚፈሩትን የታመኑ የግፍንም ረብ የሚጠሉትን ሰዎች ምረጥ።
ከነሱም የሺ አለቆችን የመቶ አለቆችን የአምሳ አለቆችን የአስርም አለቆችን ሹምላቸው። በህዝቡ ላይ ሁልጊዜ ይፍረዱ፣ አውራውን ነገር ሁሉ ወደ አንተ ያምጡት፣ ታናሹን ነገር ሁሉ እነሱ ይፍረዱ። እነርሱም ከአንተ ጋር ሸክሙን ይሸከማሉ፣ ለአንተም ይቀልሃል። ይህን ብታደርግ እግዚአብሔር እንዲሁ ቢያዝህ መቆም ይቻልሃል። ደግሞ ይህ ህዝብ ሁሉ በሰላም ወደ ስፍራው ይደርሳል። ክብር ለአምላካችን ለእግዚአብሔር ይሁን። እኔ ደስ የሚል ምክር ነው ይሄ። ከስጋ የመነጨ ቃል አይደለም፣ እግዚአብሔር ነው የሰጠው ለሕይወቴ። እግዚአብሔር ነው ይላል ሕይወቱ ከእግዚአብሔር የተቀበለው ነው ለሙሴ የሚናገረው ያለ። ወገኖቼ በድርሻ አገልግሎትን ማገልገል እንዴት የተባረከ ፍሬን ማፍራት ይቻላል? ያለ ድርሻ ደግሞ መሮጥ እንዴት አገልግሎትን እንደሚያበላሽ ነው እዚህ ላይ የምናየው። ታላቁ ሙሴ ይህንን ምክር ተቀበለ። ይህንን ምክር ተቀበለና ወዲያውኑ ከየነገዶቹ ሰዎችን መረጠ። የሰዎቹ ደግሞ የራሳቸው መመዘኛ አላቸው። ሰዎቹን መረጠ፣ ሁሉንም በስፍራው አቆመ። ራሱ እንደተባለው አውራው ማለት ትልቁን ነገር መፍረድ ጀመረ። በእግዚአብሔር ፊት መቆም ጀመረ። ታናሽ ታናሹን ጥቃቅኑን ነገር እነሱ እንዲሰሩ አደረገ። መጽሐፍ ቅዱስ እኮ የነገሮች ሁሉ ምንጭ ስለሆነ የአስር አለቃ የአምሳ አለቃም ሹምነት ከየት እንደመጣ ነው የሚነግረን ያለው። መጽሐፍ ቅዱስ የነገሮች ሁሉ ምንጭ ነው ወገኖች። ከዛ ስራውን አካፈለ ሙሴ። ሙሴ ከዛ በኋላ ስራው ቀለለው። እነዛ ወደ ሰባ የሚሆኑ ሽማግሌዎች በህዝቡ ውስጥ ተሾሙ። እያንዳንዳቸው መንደራቸውን፣ ነገዳቸውን፣ አካባቢያቸውን ማስተዳደር ጀመሩ። ስራው እየቀለለ መጣ። እንግዲህ የማህበራዊ አገልግሎት ኮሚቴም ስራው ይሄን ነው። እናንተ የተመረጣችሁ ሰዎች ለዚህ ስራ ነው። በሌላ ስራ ድርሻ ገብታችሁ እንድትሰሩ ሳይሆን በተሰጣችሁ ድርሻ አካባቢያችሁን፣ ጓደኞቻችሁን፣ የተሰጡ ሰዎቻችሁን እንዴት ናችሁ? ቤተክርስቲያናችን እናሳድግ፣ ልማትን እናልማ፣ እጅ ለእጅ ተያይዘን እንነሳ፣ እንደግ፣ ምን ያስፈልጋል እንድትሉ፣ ይሄ እግዚአብሔር ፈቃድ ነው። እዚህ ስፍራ ላይ ይህንን ስናይ፣ በሌላ ስፍራ ላይ ደግሞ ሰዎች አንድ ጊዜ በአሮንና በሙሴ ላይ ተነሱ። እንዴ እነሱ ብቻ ለምንድን ነው ድንኳን ገብተው የሚያጥኑት? እነሱ ብቻ ለምንድን ነው በእግዚአብሔር ፊት የሚቆሙት? እኛስ ብሎ ተነሱ። ሙሴ ተው፣ ኧረ እባካችሁ ድርሻችን የተለየ ነው፣ ኧረ ተው አለ። አልሰማሩት፣ ተነሱ። እንደውም በድንጋይ ሊወግሯቸው ተሰበሰቡ ነው የሚለው። ምንድን ነው ለእናንተ ብቻ እግዚአብሔር ለእናንተ ብቻ ተገለጠን? እኛ ለምን አናጥንም? እኛ ለምን ካህናት አንሆንም? ብለው ተነሱ። እግዚአብሔር ሙሴን ተዋቸው፣ ሌሎቹን ከሰፈር አውጣ፣ አንተን ሳይሆን ያቃለሉ እኔን ነው አለ። እግዚአብሔር ተቆጣ። የቆሬንና የዳታን ልጆችን ሞትን ሲፈርድባቸው ምድር ተከፍታ እንደዋጠቻቸው ኦሪት ዘኍልቍ ያስነብበናል። ለምንድን ነው ችግሩ? ድርሻን አለማወቅ። በዚህ በአዲስ ኪዳን ዘመን ዛሬ እግዚአብሔር እንደዛ አይነት ግብታዊ የሆነ ሞትን ልፈርድ ሳይሆን ለዘላለም ቅጣት ይጠብቀናል። ይሁን እንጂ ቤተክርስቲያን ዛሬ ትልቅ ችግር ያለበት ይሄ ነው። ምዕመናን ድርሻቸውን አያውቁም። ምዕመናን የካህናትን ድርሻ መስራት ይፈልጋሉ። ካህናት የምዕመናኑን መስራት ይፈልጋሉ። ጳጳሳቱ የምዕመናን ይሰራሉ። ምዕመናኑ የጳጳሳቱን ይሰራሉ። ውጥንቅጡ የጠፋ መያዣ የሌለው ስርዓት የሌለው ቤተክርስቲያን በዚህ ውስጥ እየታመሰች ነው ያለችው። ይህ ትምህርት ይህንን ያስገነዝበናል። ድርሻን ማወቅ ያስፈልጋል። ምዕመን ምዕመን ነው፣ በምዕመኑ ቦታ ነው መስራት ያለበት። ካህኑ ካህን ነው፣ በካህኑ ቦታ ነው መስራት ያለበት። ጳጳሱ ጳጳስ ነው፣ በጳጳሱ ቦታ ነው መስራት ያለበት። ያለ ድርሻ መስራት እግዚአብሔርን ደስ አሰኘው፣ አገልግሎትን ያለ ጊዜው ይቀጨዋል። እየተግባባን ነው ወገኖች? በድርሻ መስራት በረከት ነው። ምዕመናን በምዕመንነታቸው ሲቆሙ፣ ካህናትን በካህንነታቸው ሲቆሙ፣ ሌሎችም ዓለማውያን በዓለማዊነት ስራቸው ሲቆሙ፣ ሁላችንም ድርሻችንን እንወጣለን። ያን ጊዜ ነው ቤተክርስቲያን ማደግ የምትችለው። ያን ጊዜ ነው ሀገር ማደግ የሚችለው። ያን ጊዜ ነው ሰው በችሎታው አዋቂዎችን በእውቀታቸው ጥበብንም በጥበበኞችን በጥበባቸው ሲነሱ ማድረግ ይቻላል። ያለዛ ግን ድርሻን ማወቅ ካልተቻለ ወገኖች በጣም አስቸጋሪ ለማገልገል አንችልም። ስለዚህ አሁንም የተመረጣችሁ ሰዎች ስትመረጡ ቦርዱ የራሱ ስራ ይሰራል። ቦርድ ትሆናላችሁ ማለት አይደለም። ተመርጣችሁ ደግሞ ቦርድ እስከምትገቡ ድረስ በማህበራዊ አገልግሎት ኮሚቴ ታገለግላላችሁ። ቦርዱም ደግሞ የእናንተ ስራ አይደለም የሚሰራው፣ የራሱ ስራ ነው የሚሰራው። ይህ መረዳት ከሌለ ግን ሰው መጨመሩ ስራውን ሊያፋጥነው ወይንም መፍትሄ ሊያመጣ አይችልም። እየተባባል ነው ወገኖች? አዎ። ሽማግሌው እንደ ሽማግሌነቱ ካልሰራ ዳኛ መሆን አለብኝ ከሆነ አይሆንም። ትምህርቱ የሚያስገነዝበን ድርሻችንን ማወቅ ያስፈልገናል። የምድረ በዳው ህዝብ ሌላም ነገር ያስተምረናል። ትዝ ይላችኋል ሙሴ በሲና ተራራ ላይ ወጥቶ ከእግዚአብሔር ጋር እንደነበረ ህዝቡ ምን አለ? አናውቀውም እሱ ጠፍቷልና ብለው አሁንም ጥምዝስ አድርገው ምን እንዲሰራ አደረጉት? አሁን አሰሩት። በዚህ በኖር አሜሪካ ያለ ህዝብ ያንን ምድረ በዳ ህዝብ ይመስለኛል አንዳንዴ። በተለይ በሌላው እምነት ድርጅትም ያለ ምክንያቱም ራሱን ጠምዞ የሚፈልገውን ስራ እንጂ እግዚአብሔር ስራ ያለውን ስራ የሚሰራ አይደለም። እውነቱን ነው የምነግራቸው። ግን እግዚአብሔርን አስቆጡት። ሙሴ ተናዶ እኮ ነው ያን ጊዜ የተረገም ከህዝብ ሆኖ ያንን ይዞ የወረደውን ጽላቱን ሰባበረ። ከዛ በኋላ ደግሞ እግዚአብሔር አጠፋችኋለሁ ሲል እኔን መጀመሪያ ደምስሰኝ ብሎ በእግዚአብሔር ፊት ቆመ። ዳዊት ያንን ሲዘምር ምን ይላል መሰላችሁ? የተመረጠው ሙሴ በፊቱ ባይቆም ኖሮ ያን ጊዜ እግዚአብሔር በደቂቃ በፈጃቸው ነበር ይላል። ድርሻን አለመረዳት እግዚአብሔርን ያስቆጠዋል። የእግዚአብሔርን ክብር እንድንጋፋ ያደርገናል። አምልኮአችንን፣ ድካማችንን፣ ስራችንን፣ ጽድቃችንን መና ያደርጋል ወገኖች። ስለዚህ በተጠራንበት በድርሻችን በእውቀታችን እንደ ቤተ ክርስቲያን ስርዓት እናገለግል ዘንድ ይገባናል። በዮቶር ምክር ውስጥ ሶስት መመዘኛዎችን እናያለን። የአገልግሎት መመዘኛዎች አንተም ከህዝቡ ጋር ሁሉ አዋቂዎችን፣ እግዚአብሔርን የሚፈሩትን፣ የታመኑ የግፍንም ረብ የሚጠሉትን ሰዎች ምረጥ ይላል። ሶስት መመዘኛዎችን እዚህ ውስጥ እናያለን። ለዛሬ አንዱን ነግራችሁና ሁለቱን በሚቀጥሉት እሁድ እናያለን። የመጀመሪያው መመዘኛ የአገልግሎት መመዘኛ ዮቶር ለሙሴ የነገረው መመዘኛው ምንድን ነው? የመጀመሪያው ነገር ፈሪሃ እግዚአብሔር ነው። እግዚአብሔርን መፍራት የመጀመሪያው መመዘኛ። እግዚአብሔርን የሚፈሩትን ይላል። እግዚአብሔርን የማይፈራ እግዚአብሔርን ህዝብ እንዴት ሊያገለግል ይችላል? እግዚአብሔርን የማይፈራ እግዚአብሔርን ቤት እንዴት ሊያገለግል ይችላል? እግዚአብሔርን የማይፈራ የእግዚአብሔርን ህዝብ ለመምራት እንዴት ይችላል? ወገኖች ለክርስቲያን ህይወት ለእግዚአብሔር ሰዎች የመጀመሪያው ነገር እግዚአብሔርን መፍራት ነው። ለዚህ ነው ፈሪሃ እግዚአብሔር ይደርብህ የሚባለው። ለዚህ ነው እሱ ፈሪሃ እግዚአብሔር አለው ይባላል። ደግ ሰው ለማለት የደግነት፣ የመልካምነት፣ የጽድቅነት፣ የአዋቂነት መመዘኛው እግዚአብሔርን መፍራት። ምክንያቱም የጥበብ ሁሉ መጀመሪያ ስለዚህ የመጀመሪያው እግዚአብሔርን የሚፈሩትን ይላል። ከአስራ ሁለቱ ሰላዎች ኢያሱና ካሌብ እግዚአብሔርን ስለፈሩ ያላዩትን አላወሩም። ያልሆነውን ለህዝቡ መልእክት አላመጡም። ጸንተው ቆሙ። አስሮቹ ህዝቡን በጥብጠው ወደ ግብፅ ምድር እንመለስ ብለው እስኪወስኑ ድረስ ያን ነገር ሲያደርጉ አብዛኞቹ ሄዱበት መሄድ አለብን ነገር ያሉትን እንቀበል ሳይሉ ጸንተው ቆሙ። ስለዚህ እግዚአብሔር ምን አለ? ባሪያዬ ኢያሱና ካሌብ ብቻ ከአዲሱ ትውልድ ጋር ወደ ተስፋይቱ ምድር ይገባሉ ባለ እግዚአብሔር። እግዚአብሔርም ስለሚፈሩ የእግዚአብሔርን ነገር አለወጡ። እግዚአብሔር ይቅር በለን ወገኖቼ። በዚህ ዘመን ክርስቲያን ሆነን በእግዚአብሔር ቤት ውስጥ ተንኮል የምንሰራ ስንቶቻችን ነን? በእግዚአብሔር ቤት ውስጥ ሆነን እግዚአብሔርን ማንፈራ ስንቶቻችን? አረ ለምን ይሆን አምልኮቱ? አረ ለምን ይሆን ድካሙ? አረ ለምን ይሆን መመላለሱ? እግዚአብሔር መፍራት ከሌለ ምን ሊያደርግልን? እግዚአብሔርን እንድንፈራ ወገኖቼ፣ መጀመሪያው ትምህርት
የመጀመሪያው ጥበብ የመጀመሪያው ልመናችን ቅድም እንዳልኳችሁ ልብንም የሚያድሰው እግዚአብሔርን ፍራ ነው። እግዚአብሔርን የፈራ ወንድሙን አይሰልከውም። እግዚአብሔርን የፈራ አንዱ አንዱን አይታለልም። እግዚአብሔርን የፈራ የእግዚአብሔርን ቤት ያከብራል። እግዚአብሔርን የፈራ ሌላውን አይገልም። እግዚአብሔርን የፈራ ለገንዘብ ብሎ ሌላውን ከስራው አያፈነቅልም። እግዚአብሔርን የፈራ ለገንዘብ ብሎ ወንድሙን አያሳስቅም። እግዚአብሔርን የፈራ ለጥቅሙ ብሎ የእግዚአብሔርን ክብር አይሸጥም። ለክብሩ ብሎ የእግዚአብሔርን ክብር አይሸጥም። እግዚአብሔርን የፈራ ለዛሬ ሳይሆን ለነገ ያስባል። እግዚአብሔርን የፈራ ለዛሬ ለምታርፈው ለድንኳን ለሆነችው ሕይወት ሳይሆን ነገ ለሚቀረው ትውልድ ነገ ለሚኖረው ነገር ያያሉ፣ አይኖቹ ይገለጣሉ። እግዚአብሔርን መፍራት የነገሮች ሁሉ ምንጭ ነው። ስለዚህ እነዚህ ሰዎች ተባሉ እግዚአብሔርን የሚፈሩ መሆን አለባቸው። እንዴ ህዝቡን ለመምራት እግዚአብሔርን መፍራት አለባቸዋል።
የቃለ አዋዲያችን መመሪያ የቤተ ክርስቲያን ማለት ነው። የመጀመሪያ የሚያደርገው ለሰበካ ጉባኤ የሚመረጡትን ሰዎች መመዘኛ የሚሰጠው ይህንን ነው። እግዚአብሔርን መፍራት ቁም ያስቀድስ ስጋ አምላክ ደም አምላክን የሚቀበል ወንጌልን የሚሰማ ወንጌልን ሳይሰሙ እግዚአብሔርን መፍራት መለወጥ ንስሐ የለም ነው ያንን የሚያደርጉት ይላል የኢትዮጵያ ቤተክርስቲያን ቃለ አዋዲ ለቤተክርስቲያን የተሰራው መመሪያ ተመልከቱ። ስለዚህ ይህንን መሰረት አድርጎ ነው የሚናገረው። እግዚአብሔርን መፍራት የነገሮች ሁሉ መጀመሪያ። እናንተ የተመረጣችሁ ሰዎች ህዝብ ልታገለግሉ በስራችሁ 30-40 ሰው የያዛችሁ በማህበራዊ አገልግሎት ውስጥ ተመርጣችሁ የመጣችሁ እግዚአብሔርን መፍራት ካላችሁ ለሰው ሳታዳሉ ከእውነት ጋር ትቆማላችሁ። እውነት ልታስነቅፋችሁ ትችላለች። አንዱ ልክ ብሎ ሊሰድባችሁ ይችላል። ስለዚህ ያን የሰደባችሁን ሰውዬ ለማጥቃት መነሳት ወደ ጎንነትታችሁ ለእግዚአብሔር ክብር ከሆነ የኔ መሰደብ ለእግዚአብሔር ክብር ከሆነ መነቀፌ ተቀብያለሁ ብላችሁ እንድታልፉ ያስፈልጋል። እግዚአብሔር መፍራት ካለ ያንን ያደርጋል። እናንተ የተመረጣችሁ ሰዎች ስራችሁን በድርሻችሁ ቆማችሁ ደግሞ ለወሩ የሚገባውን ለአባቶች የሚገባውን ማቅረብ ሲገባችሁ እናንተ መታችሁ ደግሞ ሌላውን ፍሬም የምታደርጉ ከሌላው ጋር ደግሞ ንትርክ የምትገጥሙ ከሌላው ጋር የምትጣሉ ከሆናችሁ አገልግሎቱ በረከት ሳይሆን መርገሙ ነው። መርገሙ ምን ያደርጋል? እየተግባባን ነው ወገኖች? በደንብ እየገባችሁ ነው? በደንብ እየተግባባን ነው? ስለዚህ የመጀመሪያው መመዘኛ ለማህበራዊ አገልግሎት ኮሚቴም ተመረጥ፣ ለቦርድ አባልነትም ተመረጥ፣ ለኦዲትም ተመረጥ፣ የትም ግባ፣ እግዚአብሔርን መፍራት ከሌለ ተጠንቀቅ። እግዚአብሔርን መፍራት በልቡና ያዝ። ልብህ የተሰበረ መሆን አለበት። ቤተክርስቲያን የምትመራው ሰዎች በሚያወጡት መመሪያ ሳይሆን እግዚአብሔር ከሰማይ ወደ ምድር በሰጠን ባወጣው በቅዱስ ቃሉ ነው። እግዚአብሔርን መፍራትን እናስቀድም። መመዘኛው እሱ ነው። እኛ የምንመዝነው ሌላ። ኦ የገሌ ዶክተር ነው፣ ዶክተሩን መምረጥ አለበት የሚለው በእግዚአብሔር ቤት አይሰራም። ኦ ኢንጂነሩ ነው መምራት የሚችለው አይሰራም። ኤክስፔሪንስ አለኝ የሚባለው ነገር አለ አይሰራም። የእግዚአብሔር ቤት ኤክስፔሪንስ ንስሐ ነው። የእግዚአብሔር ቤት ኤክስፔሪንስ ንስሐ ነው። የእግዚአብሔር ቤት ኤክስፔሪንስ ቅዱስ ቃሉ ነው። መማር አለበት። ቆሙ ማስቀደስ መቻል አለበት። ልቡ መሰበር አለበት። ፈራ እግዚአብሔር ካለው እውነትን ይፈርዳል፣ እውነትን ይናገራል፣ ለእውነት ይቆማል፣ ለእውነት ራሱን ይሰጣል። ያሊመራ ይችላል፣ ያሊሰራ ይችላል፣ አገልግሎቱ ሊባረክ ይችላል። ስለዚህ የመጀመሪያው መስፈርት ይሄ ነው። አገልግሎትን ፈጽም ወገኔ። በቆምክበት በተጠራህበት ለአገልግሎት ተጠርተሃል። እግዚአብሔር ይፈልጋል፣ ፍሬን ከአንተ ይፈልጋል። አገልግል፣ አገልግሎትን ፈጽም፣ እንቅፋትን አንሳ፣ አገልግለህ እንድትባረክ እግዚአብሔር እንዲረዳ ዛሬ ቤተክርስቲያን ጥሪዋን ታቀርባለች። ስላስተማረን፣ ስለመከረን፣ ስለረዳን ለአምላካችን ለእግዚአብሔር ክብርና ምስጋና ይግባው። አሜን።